መሪ ሐሳብ የሚሆነው መጽሐፍ ቅዱሳችሁ ላይ ተመልከቱ ቆላሲያስ ምዕራፍ 2 ከቁጥር 9 እስከ 10 ያለው ሐሳብ ነው። በእርሱ የመለኮት ማለት የአምላክነት ሙላት ሁሉ በሰውነት ተገልጦ ይኖራልና ላለቅነትና ለስልጣናት ላለቅነትና ለስልጣናት ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። እርሱ የጥያቄያችሁ መልስ ነው። በእያንዳንዳችን ህይወት ጥያቄ አለ። ዛሬ እያንዳንዱ ሰው እያንዳንዱ ክርስቲያን ያልሆነ አማኝ ያልሆነ ሁሉ ሰው የሚጠይቀው ጥያቄ አለ። ስለዚህ ሰው ሁሉ ጥያቄ አለው። ለጥያቄው ግን ሰው መልስ በትክክለኛ ቦታ ማግኘት አለበት። አንዳንድ ሰው ባለማስተዋል ለጥያቄው መልስ ከተሳሳተ ቦታ ያገኝና ሌላ ጥያቄ ይፈጥርበታል ወይ የባሰ ውስብስብ ሁኔታ ውስጥ ይገባል። ወገኖች በህይወታችን ለሚነሱ ጥያቄዎች ትክክለኛውን መልስ ማግኘት እንችላለን። የጥያቄዎቻችን ሁሉ መልስ የት እንዳለ ሐዋርያው ሲጽፍ በቆላሲያስ ምዕራፍ 1 ቁጥር 10 ላይ ዛሬ የምናጠናው ማለት ነው በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ይላል። ሁለት ነገሮችን ነው እዚህ ላይ የምትመለከቱት። በበጎ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ይላል። እግዚአብሔርን በማወቅ ስናድግ መልሱን እናገኛለን። ለጥያቄያችን ሁሉ መልስ ከጌታ ዘንድ አለ ማለት ነው። ለምሳሌ ብዙ ጊዜ ከምንሰማቸው ጥያቄዎች ጥቂቶቹ እግዚአብሔር መልካም አምላክ ከሆነ ይህን ክፋት የመላበት ዓለም እንዴት ዝም ይላል? እግዚአብሔር ፍቅር ከሆነ በዙሪያችን የምናየው ክፉ ነገር ለምን አይቆጣጠርም? ሁሉ ክፋት እያየ ግድ የለው ወይስ ችግሩን ለማስወገድ አልቻለም? እግዚአብሔር ሁሉን ለማድረግ ኃይል ካለው ኃጢአትን አስወግዱ ክፉን ሁሉ በማጥፋት ሰዎች በየጊዜው ከሚነሱ ጥፋት ለምን አያድንም? ክርስቶስ ለዓለም ሁሉ ኃጢአት ከሞተ ዛሬ ኃጢአት በዓለም ውስጥ ለምን ይኖራል? የሚሉና ሌሎችንም ልናካትት እንችላለን። እንዲህ ላሉ ጥያቄዎች ትክክለኛው መልስ መስጠትና በራሳችንም የምናምነውን በእርግጠኝነት ማወቅ ይገባናል። ስለ ክርስቶስ ማንነትና ስለ መስቀሉ ኃይል በወንጌልም ስላለው ደህንነት ጥርት ያለ እውቀት ያስፈልገናል። በሕይወት ለሚነሱ ከባድ ጥያቄዎች መልሱ ወንጌል ነው። በሮሜ ምዕራፍ 1 ቁጥር 16 እስከ 17 ሁሉን አናነበውም። በወንጌል አላፍርም አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። እዚህ ላይ ብዙ ሰዎች ወንጌል አድሎ እንዳለው አድርገው ሊመለከቱ ይችላሉ። አይሁድ በመጀመሪያ ለምን ተጠቀሱ ብለው አይሁድ ሌላው ህዝብ የተለየ ህዝቦች ስለሆኑ ወይም የሚገባቸው ስለሆኑ አይደለም። አስቀድሞ ዘፍጥረት ምዕራፍ 12 ላይ ስትመለከቱ ለአይሁዶች ወንጌል ለምን ተሰጠ ብንል በዘፍጥረት 12 ከአንድ እስከ 3 አናነበውም። እግዚአብሔር ዓለምን ለማዳን አስቀድሞ አብርሃምን ጠራ፣ ከዚያ በእርሱ በኩል አሕዛብን ደግሞ ደረሰ። እርግጥ ነው አይሁዶችን ለምን መረጠ ብንል ከሌላም ዘንድ ቢጀምር ከሳውዝ አፍሪካ ቢጀምር ለምን ከሳውዝ አፍሪካ መረጠ ልንል ነው። ግን በሰው ህይወት ሂደት ውስጥ ሰዎችን ለመድረስ እግዚአብሔር ስላሰበ ከአንድ ቦታ መጀመር የግድ። ዛሬ የሚያጠያይቁና የሚያጋጥሙን ጥያቄዎች የቆላሲያስን ምዕመናን ችግር የሚመስሉ ናቸው። ለሚጠየቁት ጥያቄዎች ትክክለኛው መልስ መስጠት ባለመቻላቸው ከመሰረታቸው ሊናጉ ምንም አልቀራቸው። ጳውሎስ የጻፈላቸው ይህንን ከተመለከተ በኋላ ነው። ያዳመጣችሁ ኮምፒውተሬ ዝም ብሎ እየዘለለ ነው። ጳውሎስ ለጥያቄዎቻ የቆላሲያስም ቤተ ክርስቲያን ባያይ በኤፌሶን በነበረበት ጊዜ ኤፓፍራን ልቆት የተቋቋመች ቤተ ክርስቲያን ነበረች። ይህን ቅድም ተቀስቼላችኋለሁ። በቆላሲያስ ምዕመናን መካከል እነዚህ የግሪክ ፍልስፍና የሚከተሉ ወይም ባህላዊ አምልኮን መጨመር አለበት የሚሉ የሰዎች ባስነሱ ችግር ከኤፓፍራ ችግሩን መፍትሄ ለማግኘት ጳውሎስ ታስሮ ወደነበረበት ኤጳፋ እንደሄደ ተነጋግረናል። ሐዋርያው ጳውሎስ ለችግሩ መፍትሄ ለመስጠት ካሰበበት ነገር አንዱ መሰረታዊ የሆነ አስተምሮ ወይም ዶክትሪን ለማስተማር ነው። የክርስቶስን ከሁሉ በላይነትና በቂነት ጥሩ አድርጎ በቆላሲያስ ከተማ እነኚህ የኖስቲክ ፍልስፍና ተስፋቱ ስለነበረ ሰዎቹን ግራ ጋብቷቸዋል። አዲስ ክርስቲያኖች ናቸው፣ ገና ጌታን እንዳገኙ ናቸው። በርዕሳቸው ለሚነሱ ጥያቄ ሁሉ መልስ ሊሰጡ አልቻሉም። እነኚህ ኖስቲክ የተባሉ ስማቸውን ያገኙት ከግኖሲስ ከተባለው የግሪክ ቃል ሲሆን ትርጉሙም እውቀት ማለት ነው። ስለዚህ እነዚህ ሰዎች በሰዎች ለሚነሱ ጥያቄዎች ሁሉ መልሱ እውቀትን ማግኘት ነው ብለው ያምኑ ነበረ። ይህንን ያመጡትም ያለ ምክንያት አይደለም። ትንሽ ቆየት ብለን እናየዋለን። መሰረታዊ ነገር ስለሆነ ነው ይህንን የምናገር ያለ። ምንድን ነው የሚሉት? ዓለም እንዴት ተፈጠረች? ክፉውንስ እንዴት ዳት ይቻላል? ፍጹም የሆነ አምላክ እንዴት ይህን ክፉ ዓለም ፈጠረ? እግዚአብሔር ክፉን ፈጠረ ወይስ ስለ ፍጥረት ዓለም ምንም ግድ የለውም? እነዚህ ፈለስፋዎች ተቀባይነት ባለውና ለሰው ሕሊና በሚስማማ መንገድ ለእነዚህ ጥያቄዎች መልስ ይሰጣሉ። እግዚአብሔር ከዓለም ርቆ ነው ያለው የእነሱ መልስ ነው። ተፈጥሮ የተገኘው አንዱ ከሌላው በመውጣት ነው። እያንዳንዱ ፍጡር ከእግዚአብሔር የራቀ ነው። ከእርሱ በጣም ርቀው የነበሩት ይህንን ቁስ ዓለም ፈጠሩ። ምክንያታቸውን ሲያብራሩ ቁስ አካል ወይም ማተር መጥፎ ነው፣ መንፈስ ግን ጥሩ። እግዚአብሔር መንፈስ ነው፣ ስለሆነም ጥሩ ነው። ቁስ አካል ወይም ቁሱ ዓለም መጥፎ ስለሆነ መንፈስ ከሆነውና ጥሩ ከሆነው እግዚአብሔር ጋር ምንም ግንኙነት የለውም። ዓለምን የፈጠረው ዓለም ራሱን ከራሱ እንዲወጣ አንዱ ከሌላው እንዲወጣ ማለት ነው አድርጎ ነው የተፈጠረው ይሉ ነበር። የዚህ ትምህርት አደገኛነቱ ገና በመንፈሳዊ ሕይወታቸው ላላደጉ የቆላሲያስ ክርስቲያኖች የክርስቶስን በስጋ መገለጥ ለማስጋት የተዘጋጀ ወጥመድ መሆኑ ነበር። ክርስቲያኖቹ አምነው የተቀበሉት እግዚአብሔር በክርስቶስ በኩል በስጋ መገለጡንና ሰዎችን ማፍቀሩን ለሰዎችም ብሎ መሞቱን የሰዎችንም የኃጢአት ዋጋ ከፍሎ ማዳኑን ከእግዚአብሔር ጋር ማስታረቁን ነበር። እነዚህን ሀሳቦች ሮሜ 5:6-8 ሄደን ስናነብ እግዚአብሔር ገና ኃጢአተኞች ሳለን በእኛ ምትክ እንዴት እንደሞተ ይናገራል። ዮሐንስ 1:14 ላይ ሄዳችሁ ስታነቡ ደግሞ እግዚአብሔርን ያየ አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ ተረከው ይላል። እንግዲህ እነኚህ ኖስቲኮች ይህንን ለማሳት የሰሩ ወጥመድ ነበር። የክርስቶስን በስጋ መገለጥ ለክርክራቸው ዋና መነሻ ሆኗቸው ነበር። እየሰማችሁኝ ነው? ትንሽ እኔ ጋር እየተቆራረጠብኝ ነው።